ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 20 የናሰመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የአዲስ አመት ጥሪ በገዛ ሀገራችን በፋሽስት ደርግና በጣረመቱ ኢህአዴግ በግፍ ተጨፍጭፈን ተገፍተን ተሳደን እኛ ኢህአፓዎች የታጋይ ሰማዕታትን አርማ ተሸክመን አብዛኛዎች በአገር ውስጥ የተበጣጠሰውን መዋቅር ቀጣጥለን ቃል ኪዳን አንግበን ለሀገራችን ትግሉ በህቡ ተደራጅተን ምንም ተስፋ ሳንቆርጥ በቃል ኪዳን ጸንተን በማይናወጽናት በድርጅታችን መሪ ትግሉን አፋፍመን ለወገን ደህንነት ለሀገር ሰላም ብለን ፍየል ተቀብለን ያለማወላወል ከጥባችን ጋር ቆመን በትግሉ ቀጥለን ህዝብ እንዳይጎዳ ጦርነት እንዳይኖር ሁሉም በውይይት እንዲቋጭ አስበን ይጥቅማል ያለውን ዜጋን ሁሉ አካተን ለችግራችን መጥሄ መቋጫ ያለውን ድርጅታችን ያፋ የሽግግርን መንግስት በአማራጭ አቅርቦ ኦነጋዊ መንጫት አረሞቱ ያደግ ማጣለብኝ ብሎ ጥረታችን ሁሉ አልቀበል ስለነ በትዕቢት ተወጥሮ ታዲያ ኦነጋዊ መንጫት ያደግ ወያኔ ነሶ በሀገራችን ህሉና ተደፍሮ አገራችን ስትፈርስ እያየን ባይናችን ጎበዝ ከእንግዲህ ምን ቀረ? አገርን ለማዳን የፈረኛውን መንግስት ከስልጣን ለመገርሰስ የአዲስ አመት ጥሪ ይኸው ለህዝቡ ይድረስ። ጠላትን አውዳሚው መለከት ተነፍቶ የአመፅ ጦር ይቀስቀስ። የእምነት ምሰሶዋን ኦርቶዶክስን አፍርሶ ኢትዮጵያን ሊበትን እቅድ የያዘውን የትምህርት ለሀገርን ትምህርት ተቋም አዳክሟሽ መድምዶ ገድሎ የቀበረውን ራሰኛውን ለመጉዳት እህሉን በወደብ ላይ ኮት ብሎ በተንኮል ነቀዝ ያስበላውን ክቡሩን የሰው ዘር ዘቅዝቆ ሰቃዩ ቤት በላዩ ዘግቶ በቁሙ አቃጣዩ አምባገነን ሰፍኖ ዲሞክራሲ አብቧል እያለ አንዳጋጩን ኢኮኖሚውን ገሎ ከንጦጦስ አውርዶ አንባ ወጣው ክፈት መታደገባዩ ከሁሉም የከፋው ሀገርን ለሱዳን ሀገርን ለባዕድ አሳልፎ ሰጥቶ የሀገራችንን ሀብ እንዳለ መስብሮ ባይርብር ማዶ አሻግሮ የኩራት ቀን ብሎ በልቀት ሲያመኝን በደረቁ ላሽቶ ታዲያ ይህንን ቅጽበኛ የበረኛ የበረኞች መንግስት ከስልጣን አውርዶ ጥሎ ለመገሰት ጎበዝ ከቶግ የአዲሱ አመት ጥሪ ይሁንና ይደመጥ ፋይናችን ከመናይ አገራችን ስትፈርስ ጠላትን ለማውደም ባራቱ ማጣጫ ከቤት ተለኩሶ ያመስ ጦር ይቀስቀስ የዚህን የባዕድ ሎሬ የፋስተር ኮሮኔ የባመርት ምላሱን ቅርሻቱን ለማስቆም ሰረኛው ወያኔ አፈርልሶ እንደባብ ከቁስሉ እንዳያገግም ከነ ግሳንቅሱ ላስ እንዳለው ሁሌም ላይመለስ ዳግም አዎ በኢያፓ ዙሪያ በአንድ ተደራጅተን የፈረኞችንና የባንዳውን መንግስት በድፍረት ተፋልመን ህዝባችን በማፈር ወያኔ ኢህአዴግን እንዳለ ገፍፈን መቃብሩን ቆፍረን አፈሩን በማልበስ ግዳጁን ተወጥተን ሁሉን አሳታፊ የሽግግርን መንግስት በአገር ለመመስረት አራቱም ማዕዘናት የሀገራችን ዜጋ ተነስቶ በነቂስ የኛ ኢህአፓዎች የአዲስ አመት ጥሪ ለህዝባችን እንዲደርስ ጊዜው ሳይመሽብን በአራቱ ማዕዘናት የአመት ጦር ይቀስቀስ። አዎ ትላንት ያልሆነውን ከነገው እንዳያልፍ የአመት ጦር ይቀስቀስ። ኢትዮጵያ ያለ ጥርጥር ለዘላለም ትኖራለች።
የኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 20 ምዕራፍ 15 የእንግሊዝ ፈገግታ ቀበሌዎቹ ማዕከላዊ አስረክበውኝ ከተመለሱ በኋላ ያስጠራኝ መርማሪ ከሰዓት በኋላ እጠራሃለሁ ብሎ ወደ እስር ቤት አስገባኝ። በማዕከላዊ ሁለት አዲስ ነገር አየሁ። የመጀመሪያው 50 አለቃ ተሾመ ባዩ ተቀይሯል። ያባ ስለጠፋች ነፃ ሰው ሆኗል። መኖሪያውም ከእስር ቤት ውጭ ነው። ሁለተኛው ታችኛው ቤት የሚባል ተጨማሪ እስር ቤት ተሰርቷል። አዲሱ እስር ቤት አሰራሩ እንደ ቀድሞው አይነት ነው። የጨለማ ክፍል የሚባል ከመጨመሩ ውጪ ፍጹም አንድ አይነት ናቸው። የተመደብኩትም አዲሱ ግቢ 4 ቁጥር ነበር። አዲሱ ግቢ እንደ ላይኛው ቤት ጽድት ያለ ነው። እንደ 1970 ዓመተ ምህረት በሰው የተፋፈገም አልነበረም። አራት ቁጥር ስገባ እንደ ቀድሞ የመኝታ ፍራሾች ተጠቅለለው ዙሪያውን ተደርድረዋል። ለአዲስ እስረኛ የሚደረገው አቀባበል ተደረገልኝና ፍራሽ ላይ ተቀመጥኩ። እስረኞቹን አንድ ባንድ አየኋቸው። ሁሉም የኢህአፓ ፊት የላቸው። እድሜያቸው ገፋ ያሉ፣ ወፍራም፣ ወዛቸው ጨፍ ያለና በመካከለኛ እድሜ የሚገኙ ሰዎች ነበሩ። አቋማቸውን በማየት ብቻ እንደ ድሮው ሁሉም የኛ ሰዎች እንዳልሆኑ ገባኝ። ሰዎቹ በተለያየ ጉዳይ የታሰሩ እንደሆነ አሰብኩ። ያም ሆኖ የኢህአፓ ልጆች ቁጥር ጥቂት የሚባል አይደለም። ያ ደግሞ ለእንደኔ አይነት ሰው መጽናኛም ጭምር ነው። ብዙ ሳልቆይ የምሳ ሰዓት ስለደረሰ ከአንድ ቡድን ጋር ተቀላቅዬ እንድበላ ተጋበዝኩ። ገና መንፈሴ ስላልተረጋጋ ነካ ነካ አድርጌ ተውኩት። በደንብ እንድበላ ደጋግሞ ቢጠይቁኝም አልሆነልኝም። ከሰዓት በኋላ ተጠራው። እስክጠራ ድረስ ለገራፊው ምን መናገር እንዳለብኝ ቁርጥ ያለ ውሳኔ ላይ አልደረስኩም። ያም ሆኖ በምንም መንገድ ቢሆን መናገር የሌለብኝን ነገሮች አውቃለሁ። አዲሱ መርማሪ በስርዓት ተቀበለኝና እንድቀመጥ ጋበዘኝ። የተወሰኑ ፋይሎች ጠረጴዛው ላይ ተደርድረዋል። ከኔ ጋር የሰሩና ስሜን የጠቀሱ ልጆች ፋይል ከከፍተኛና ከተለያዩ ቀበሌዎች ያሰባሰበው ነበር። ከላይ ያለው ከአንድ ዓመት በፊት የፈረምኩበት ጉዴን ያወጣው ፋይል እንደሆነ ገመትኩ። በ1970 ዓ.ም ስታሰር የሰጠሁት ቃል በአንድ በኩል፣ የተሰበሰቡት ፋይሎች ደግሞ በሌላ ወገን አጭበርባሪነቴን ፀሐይ ላይ አውጥተውታል። ቃል በቃል ባላስታውሰውም አጠቃላይ የምርመራው ሂደትና የተነጋገርነውን ልንገርህ። ገና እንደገባው መርማሪው የእንጨት ወንበሩ ላይ ተረጋግቶ ተቀመጠና እጁን አጣጥፎ ትንሽ አተኩሮ ተመለከተኝ። ወዲያው ምንም ሳይለኝ ተነስቶ ወጣ። አንድ ሁለቱ ፋይል ገለጥ ገለጥ አድርጌ ማየት ፈልጌ ነበር። እያመነታሁ እያለ ሁለት ሰዎችን አስከትሎ መጣ። ሰዎቹ ገራፊዎች መሆናቸውን ኋላ ላይ አውቄያለሁ። ይኸውላችሁ አጭበርብሮ የወጣው ኢህአፓ አላቸው። ሁለቱም ትኩር ብለው አዩኝ። አንዱማ በግ እንደሚገዛ ሰው ሊነካካኝ ፈልጎ ነበር። የሆነ ኮተታም፣ ይቺ ነች እንዴ? እኔ እኮ የደርግ ጽህፈት ቤትን ምርመራ ችሎ ነው ሳይናገር የወጣው ስትለኝ ወጠምሻ አድርጌው ነበር ብሎ መልስ ሰጠ። ይቺ በኢህአፓ ዲሲፕሊን የደደረች ናት፣ ቅጥነቷ ናት በማለት ሌላኛው ዝተት አከለበት። ለምንድን ነው ራስን ሳታጋልጥ የወጣኸው? አለኝ የመጀመሪያው። ምን አይነት ጥያቄ ነው ሳልል አልቀረውም ለራሴ። የተያዝኩት ኢህአፓ እያለ ነው። ያኔ ብናገር መሞቴ አይቀርም፣ የሰው ተፈጥሮ ነው፣ ማንም መሞት አይፈልግም አልኩት። ተረጋግተው ተቀመጡ። አንዱ ሲጋራ አውጥቶ ለኮሰና ልስጥህ አለኝ። አዎ ብዬ ተቀበልኩት። ኢህአፓና ሲጋራ አይለያዩም አታውቅም እንዴ አለው ሌላኛው። በሲጋራ የተሰራን መሰለው የሆነ ቡትቶ ነገር። ሲጋራውን ለኩሶልኝ አንድ ሁለቴ ከማኩ በኋላ ሳላስበው አንድ ሀሳብ ብልጭ አለልኝ። እንዲህ አይነት የጓደኛ አይነት ቅርበት ከየት መጣ? ጨዋታውና መስተንግዶው የምርመራው አካል ይሆን? ሶስቱንም በየተራ አተኩሬ ካየው በኋላ ለዚያ ሴራ በሚስማማ ሁኔታ ራሴን አዘጋጀው። ከምርመራ ወጣ ያለ ጥያቄ ጠየቁኝ። ስለ ዲሲፕሊን ምን እያሉ ነው ያስተማሯችሁ? እንዴት ያ ሁሉ ወጣት ኢህአፓ ሊሆን ቻለ? አይነት ያረጀ ያፈጀ ጥያቄ ነበር። ለነገሩ አዲስ መርማሪዎች ሳይሆኑ አይቀሩም። ወይ ነዶ አለ ያገሬ ሰው ንጸነት ቢኖረኝ ኖሮ ያ ሁሉ ሰው ለምን ይሐባ እንደሆነ እስኪበቃቸው ነበር የምነግራቸው እንዳይናፈር ልጃገረት መቅለስ ለስጀመርኩ ካንገቴ ጎንበስ ብዬ የሁሉ ልጆች ፍርፍር ጸጉራቸውን እንደሚያፍተረትሉት እኔም ያችኑ ጸጉሬን እየገመርኩ እኛኮ ምንም አናውቅ አልኳቸው መልስ ሳልጠብቅ አርጉ የተባልነውን እንደሰራን እንዳወናበዱን የተባለውን ካልሰራን ትሞታላችሁ እያሉ እንደሚያስፈራሩን ነገርኳቸው ምን ያላልኩት አለ አምልጦኝ አለመሳቄ እግዚአብሔርን አመሰገንኩ ቀበሌ ከያፋ በፊት እየተበሰበ የኢትዮጵያ ስቅደምን አላማ ቢያስተምረን ጥሩ እንደነበር የቀበሌ ኪነትን ቀደም ብሎ ቢያቋቁም ትኩረታችን ወደዚያ ሆኖ አብዮቱን እንደገፍ እንደነበር አረፍተ ነገሬን እየተባበርኩ መለስኩላቸው አመላለሴ ምናልባት በሬዲዮና በቴሌቪዥን አብዮቱና ወጣቱ በሚል ርዕስ የሰማሁትን የካድሬ ትንታኔ ሳይሆን አይቀርም ለማንኛውም ሲጋራውን የጋበዘኝ ሰው ንግግሬ አልጥም ስላለው ነው መሰል አጨሶ ሲጨርስ ተነሳ ሌላውም ተከተለው በመጨረሻ ምንም ሐሳብ ሳይሰጥ የቆየው መርማሪና እኔ ብቻ ቀረን ወደ ጉዳያችንም ገባን አሁን ሁሉም ነገር አልፏል ለመደበቅ ብትሞክር ራስን የበለጠ መጉዳት ነው ስላንተ ሁሉንም ነገር እናውቃለን አንዲት ቃል እንኳን ልትዋሽ ብትሞክር መጨረሻ ሞት ነው ሁለት ጊዜ አብዮታዊ መንግስት ልታታልል አትችልም ሌሎች ስላንተ እየተናገሩ አንተ ልትደብቅላቸው አትችልም ተስማምተናል ሲለኝ አዎ አልኩት በልሺ እንዴት እንደተመለመልክ ምን ምን ተሰራ እንደነበር ከነማን ጋር እንደሰራህ ንገረኝ የተመለመልኩበትን ጊዜ በጣም ቀንሼ የነገርኩት ይመስለኛል ማን እንደመለመለኝ ከዚያ በኋላ አግኝቻቸው እንደማላውቅ መደበኛውን የወጣት ክንፍ መዋቅር ብቻ በመጥቀስ እዛው ውስጥ ስሰራ እንደተያዝኩ ነገርኩት ቃል በቃል እየጻፈ እነማንን መልምልሃል አለኝ ከድርጅታችን የተላለፉልኝን ወታደሮችና የፋብሪካ ሰራተኞች የኢሃፓ ደጋፊ ዴሞክራቶች ያደረኳቸውን ያልታሰሩ ሰዎች ትቼ ሌሎቹን ነገርኩት ምን ምን እንደሰራው ጠየቀኝ በመደበኛነት የምንሰራቸውን ከላይ ወደ ታች ከታች ወደ ላይ መልእክቶችን ማስተላለፍ ጋዜጦችን ማዳረስ እስከዚያ ድረስ በሰላም ጨረስነው ቀጥሎ በአካባቢያችን እነማን እንደተገደሉና መሳሪያን በተመለከተ የማውቀውን ጠየቀኝ ስኳድ አልነበርኩም መዋቅሩም ከኛ መዋቅር ጋር በፍጹም አይገናኝም ስለዚህ ከዚያ ጋር የተያያዘ አንድም ነገር አላውቅም አልኩት ይህን ጊዜ ጠረጴዛውን መደብደብ ጀመረ ለማስፈራራት የተጠቀመበት ዘዴ ነበር ንዴቱ ምን እንደሚፈልግ ለእኔ ትልቅ ጥቆማ ነበር የተለያየ ጊዜ የድርጅቱን መሳሪያና ጥይት እቤት ያስቀምጫለሁ ግን እንዲህ አይነት ንዛዜ ውስጥ አልገባም መዘዙ ብዙ ነው እውነቱን ብትነግረው ማያምንህም ከማስቀመጥ ውጭ ምንም አላደረግኩበትም ብለው ማያምነኝም ካላመነኝ ደግሞ ምንም ጥቅም የለውም ለማንኛውም የሚፈልገው ነገር ከመሳሪያ ጋር የተያያዘ መሆኑን ስረዳ አደገኛነቱ እየታየኝ መጣ ይህንኑ እየደጋገምኩ ብነግረውም ሊቀበለኝ አልቻለም ሲያቀብጠኝ ወረቀት እንኳ አልበተንኩም ብየው ደሙ ፈልቶ ነበር በየቀበሌው በቂ ልጆች ስለነበሩ አስፈላጊ ስላልነበር ነው ስለው ትንሽ ተረጋጋ ያንን ስንጨርስ ወደ መጀመሪያው ሙዚቃ ገባ እነማን እንደተገደሉ እንዴት እንደተገደሉ በዚሁ ስራ ላይ ተሰማርታችሁ ስለነበራችሁ ልጆች ዝርዝር ንገረኝ አለበለዚያ የማልፈልገው ነገር ውስጥ አታስገባኝ አለኝ ይበልጥ እየተናደደ እኔ ደግሞ ይበልጥ እየተረጋጋው መጣሁ በዚያ ጉዳይ ማንም ሰው ስለኔ ምንም ቢለው እንደማይችል አውቃለሁ ችክ ስልበት ከከፍተኛ የተበሰባቸውን ፋይሎች እያገላበጠ እነገሌ እንዲህ ሰርተናል ብለዋል እያለ ትርኪ ምርኪ ጥያቄዎችን ይጠይቀኝ ገባ። ስንጨቃጨቅ ብዙ ጊዜ ስለቆየን ስልችት ብሎኝ ጥቃቅን ነገር ማስታወስ እንደማልችል ባስታውስም ለሱም እንደማይጠቅመው ደጋግሜ ሳስረዳው የተናደደ መሰለኝ። በመጨረሻ የማይፈልገውን አደረገ። ከተቀመጠበት ተነስቶ መግረፊያ ክፍል ወስዶ ላንድ ደንደሳም ግራፊ አሳልፎ ሰጠኝ። እኔን ለምን መግረፍ እንደፈለገ መገመት ይቻላል። አንደኛው በእነሱ ቤት መግረፍ ህግ ነው፣ ካልገረፉ የመረመሩ አይመስላቸውም። ሁለተኛ አዲስ ነገር አገኛለሁ ብሎ አስቦ ሊሆን ይችላል። ሶስተኛ የበቀል ቅጣትም ሊሆን ይችላል። አታሎ ስለወጣ ቅጣት ይገባዋል ብሎ ሳያስብም አይቀርም። መግረፊያ ክፍል ለዚያው ሥራ የተመደበ አንድ ጥቁር ወፍራም ባለሙያ በተለመደው በኦፌላላ ስል አስሮ ገለበጠኝ። በ1970 የማውቀውን በደምና በትውከት የተጨማለቀ ጥቅል ጨርቅ አፌ ውስጥ ጠጥቆ አብዮቱና መንግሥት የጣሉበትን ኃላፊነት መወጣት ጀመረ። ጥርሴን ነክሼ የመጣውን መዓት ከመቀበል ውጭ አማራጭ አልነበረኝም። የስኳድ አባል አልነበርኩም፣ ብሆንም አልነግረውም። ለነገሩ ለኔ በስኳድ አባልና በሌላው አባል መካከል ልዩነት የለም። ልዩነት ካለ የሥራ ክፍፍል መሆኑ ብቻ ነው። በጣም የሚያሳዝነው ከስኳድ አባላት የበለጠ የሰራን ብዙዎች ነበር። ሆኖም ደርግ በእነሱ ላይ የተለየ ትኩረት ያደርግ ነበር። እነዚያ ልጆች በቁጥርም በጣም ትንሽ ናቸው። ለነሱ የሚያስፈልገው ነገር ሁሉ የሚመቻቸው በቀሪው አባላት ነው። መሳሪያ የሚቀመጠው ማስቀመጥ የሚችል ማንኛውም አባል ነው። ጥናቱም ሆነ የጥቆማ መረጃውን የሚሰበስበው ሁሉም አባል ነው። ያም ሆኖ ዱላና ሞት በእነሱ ላይ ይበረታ ነበር። ያ ደግሞ እስካሁን ድረስ ያንገበግበኛል። ያ ደንደሳም ወደል የበላውን የጠጣውን ያህል በአኮርባች ውስጥ እግሬን ይጠበጥበኝ ገባ። ወደ ጭንቅላቴ እንዳይመጡ የምፈልጋቸውን ነገሮች አንዳንዴ ብልጭ ይሉብኛል። እንደምንም አድርጌ ሌላ ነገር በማሰብ አጠፋቸዋለሁ። ያ ጅብ ከሀያ እስከ 30 ደቂቃ ያህል እያረፈና ወዙን እያንጠፈጠፈ በመቀጥቀጥ ላይ እያለ ድንገት መርማሪ መጥቶ እንዲፈታኝ አዘዘው። እግሬ ደንዝዞ ብርድ ብርድ እያለኝ እያነከስኩ ወጣሁ። ወንበር ላይ አስቀምጦ እንደ ተለመደው አተኩሮ አየኝ። አሁንስ ሲለኝ የማውቀውን ነግሬያለሁ አልኩት። ነገ አሳይሃለሁ ሂድ ብሎ ሸኘኝ። ውሸቱን ነበር። ከዚያ በኋላ ያስጠራኝ ከወራት በኋላ ነበር። ያን ቀን አሸቦ መስዬ እስር ቤቴ ገባው። አዲስ ሁኜም ምንነቴን ሳያውቁ የእስር ጓደኞቼ ተቀባብለው ተንከባከቡኝ። ምንም ፋታ ሳይሰጡኝ ዱብ ዱብ እንድልም አደረጉኝ። እስኪደክመኝ ድረስ በባዶ እግሬ መሬቱን ጠበጠብኩት። ግርፊያው በአንጻራዊነት መጠነኛ ቢሆንም የእግር ጣቶቼ ላይ ደጋግሞ ስለመታኝ የተወሰኑት ጥፍሮቼ ከጊዜ በኋላ ተራ በተራ ተነቅለዋል። ከወራት በኋላ እንደገና በቀሉ። ለማንኛውም ለከፋ ህመም ሳልዳረግ በጥቂት ቀናት ውስጥ በአግባቡ መራመድ ቻልኩ። ሁለት የተለያየ ግቢ ስለነበር ከነበ ጋር ነጣጥለው ነው ያሰሩን። ይሄ ደግሞ ሁለት ወይም ከዚያ በላይ በአንድ ጉዳይ የታሰሩ ካሉ የተለመደ አሰራራቸው ነው። ስለዚህ ከነበ ጋር ወደ ከርቸሌ እስክንሄድ ድረስ በአካል አልተገናኘንም። ለመታሰሬ ምክንያት ስለሆነ ለብዙ ጊዜ ተቀይሜዋለሁ። በእኔ የተነሳም የቅርብ ሰዎቼ ሳይቀሩ ጠልተውታል። ወህኒ ቤት ሆነንም ሆነ በኋላ ላኮርፈው ሞክሬ ነበር። በሚገርም ሁኔታ እሱ ግን ምንም ያደረገ አልመሰለውም። በሐሰት እንዳልጠቆመብኝ ያውቃል፣ እኔም አውቃለሁ። ከኢህአፓነቴ ውጭ የትኛው መዋቅር ውስጥ እንዳለው ስለማያውቅና ምን ምን እንደሰራው የሚያውቀው ነገር ስለሌለ ምንም ተጨማሪ ነገር አልዘላበደም። እሱ ከመታሰሩ በፊት በ1971 ዓመተ ምህረት ከሶቪየት ህብረት ተመልሶ ስንገናኝ እንዴት እንደተፈጠረ አልነገርኩትም። ስሙንም አለመጥቀሴን አልነገርኩትም። ታዲያ ከምን ተነስቶ ግንኙነታችንን መደበቅ ነበረበት? በሱ ቦታ ሆኜ ሳየው ምንም አልበደለኝም። ለነገሩ መርማሪያችን ነበን በተመለከተ በደካማ ስነልቦና ሊያጫውተኝ ፈልጎ ነበር። አንተ ሳትጠቁመበት እሷ ሲያዘህ ስለሱ የምታውቀውን ንገረኝ ብሎኝ ነበር። እኔ ያስተላለፍኩት በቀበሌ ደረጃ የሴል አባል እንዲሆን ነው። ከዚያ ውጭ የማውቀው ነገር እንደሌለ ነገርኩት። ገንዘብ ይዞት ለመጥፋቱም ጠይቆኝ ከተፈታው በኋላ ሁሉም ሰው እንደሰማው ነው የሰማሁት ብዬ መልሼለታለሁ። ለነገሩ ስለ ነበ ብዙ አውቅ ነበር፣ ግን በምንም አይነት በሁኔታዎች መወሳሰብና በአጋጣሚ ለመታሰር ምክንያት የሆነውን የራሴን ሰው አሳልፌ አልሰጥም። የሱን ይቅርና ስንት ጉዳት ያደረሰብንን የአብዮት ጥበቃውን የብርሃኑን ጉዳይ እንኳ ለሁለተኛ ጊዜም ታስሬም አልተገናገርኩም። ለኢሃፓ የሰጠውን እርዳታ ብናገር ኖሮ ደርግ ደቂቃም እንኳ በሕይወት አያቆየውም ነበር። ለማንኛውም ነበን አኩርፌ ቆይቼ በራሱ ግፊት ኩርፊያዬን ተውኩት፣ ከልቤም ታረፍኩት። እንደ ድሮም ባይሆን ቆይተን ከተፈታን በኋላ አብረን በልተን ጠጥተናል። በተለይ ኢሃፓ ያልሆኑ ሰዎች የሁለታችን ዳግም ግንኙነት ይገርማቸው ነበር። ነፍሱን ይማረውና ከተፈታን በኋላ በህመም ምክንያት ከዚህ ዓለም ተለየ። በጣም ነው ያዘንኩት። ታሞ በነበረበት ወቅት በየቀኑ በሚባል ደረጃ እጠይቀው ነበር። ከወራት በኋላ አንድ ቀን ከምሽቱ 11 ሰዓት ካለፈ ሳይሆን አይቀርም ስሜ ተጠራ። የተጠራው የኔ ስም አልመስልህ አለኝ። እኔ ክፍል የታሰሩት ይቅርና ሌላ ክፍል ያሉትም ጭምር ክፉኛ ደነገጡ። በዚያ ሰዓት የሚጠራ አብዛኛው የሚገደል ሰው ነበር። ስለዚህ የኔም ሆነ የሌሎች መደንገጥ የሚገርም አልነበረም። በሰጠሁት ቃል መሰረት በዚያ ፍጥነት ሊያስገድለኝ የሚችል ነገር አልነበረም። ያም ሆኖ አታልያቸው በመውጣቴ ሊበቀሉ ይፈልገው ነው ብዬ አሰብኩ። አንድ እስረኛ ጋቢ ይሁን ሻርፕ ነገር ትከሻዬ ላይ ጣል አደረገልኝ። ዋናው በር ላይ ቆሞ የነበረው መርማሪ ጋቢ እንደማያስፈልግ ስለነገረኝ መልሼ ለልጆቹ ሰጠኋቸው። አሁን ትንሽ ተረጋጋሁ። ሆኖም ደርግን ባለማመን የሚወዳደረኝ ሰው አለ ብዬ ስለማልገምት ሞትን በድፍረት ለመቀበል ያለ የሌለ የውስጥ ሞራሌን አነቃቃሁት። ግቢው መሃል ላይ በነበረች አንድ የቤት መኪና ውስጥ ከኋላ እንድቀመጥ በር ከፈተልኝና እሱ እዛው ቆመ። አንድም የመርበትበት ስሜት አላሳየውም፣ ውስጤም አልተረበሸም። ምናልባት ደመነፍሴ አይዞህ ሁሉም አማን ነው ሳይለኝ አይቀርም። መኪናው ውስጥ እጄን አጣጥፌ የሚሆነውን መጠበቅ ጀመርኩ። እንዴት እንደሆነ ባላውቀውም ድርጅታችን ኢሃፓ በሕይወት ያለ መሰለኝ። ያ የድሮ እምነቴና ወኔን ተላበስኩ። በነጠላ ጫማ ስለሆንኩ የትም ቦታ ቢወስዱኝ ማምለጥ እንደሚያስቸግረኝ አውቄያለሁ። ማምለጥ ባልችልም እየተሳደብ ለመሞት ወሰንኩ። ንዴት ነው መሰል አይኔ እየፈጠጠ ሰውነቴ ሲግል ታወቀኝ። ያም ሆኖ በፍጹም ወኔ አልከዳኝም። ጥቂት ቆይቶ መርማሪ የመኪናውን የጋቢና በር ከፍቶ ገባና በጸጥታ ቁጭ አለ። ጥቂት ቆይቶ ሌላ ሲቪል የለበሰ ሰው መጣና መኪናውን እየነዳ ግቢውን ለቀን ወጣን። ለመግደል ሲፈልጉ ገና ግቢው ውስጥ ክንድ ሰብረውና አስረው እንደሚወስዱ ሰምቼ ስለነበር እሞታለሁ የሚለው ግምቴ የተሳሳተ መሰለኝ። የፒያሳን አቅጣጫ ይዘን ጊዮርጊስ ቤተክርስቲያን እስክንደርስ መኪናዋ በዝግታ ነበር የምትጓዘው። ሁለቱ ሰዎች የግል ወሬያቸውን ያወራሉ፣ አጀንዳ እየቀያየሩ እየተሳሳቁ ይጫወታሉ። በጣም ቅርብ ጓደኞች ሳይሆኑ አይቀሩም። በ1970 ዓ.ም ደህንነቶች አፍነው በመኪና ሲወስዱኝ ከነበረው ሁኔታ ጋር መመሳሰሉ ገረመኝ። የቸርችል ጎዳናን ስናልፍም የመኪናው አፍጥነት አልጨመረም። ሁለቱም አካባቢውን ለመጎብኘት የወጡና ለከተማው አዲስ የሆኑ ሰዎች ነበር የሚመስሉት። ግራቀኛ ያሉ ይስቃሉ ያወራሉ። ብሔራዊ ቲያትርን አልፈን የደጋርን መንገድ ይዘን ስንሄድ ሁሉም ነገር ተመሳሳይ ነበር። ፍጹም ግራ እየተጋባው መጣው። መፈጠሬን ረስተውታል። አብዮት አደባባይ ጫፍ ላይ ስንደርስ የመሻለኪያን መታጠፊያ ያዝ። አንዳንድ መኪኖች ከኋላ ጥሩምባ እያሰሙ መንገድ እንዲለቀቅላቸው ቢሞክሩም ሹፌሩ ጉዳዩ አልነበረም። ብዙም ሳይርቅ በዝግታ እየነዳ የቅዱስ ዮሴፍ ትምህርት ቤትን አልፎ ወደ ግራ በመታጠፍ ኤግዚቢሽን በሚወስደው መንገድ ላይ ቆመ። ከቆምንበት በስተግራ ራቅ ብሎ የቀበሌ ጽህፈት ቤት የነበረ ይመስለኛል። አብዮት ጥበቃዎች ከግቢው ውስጥና ከውጭ ውርውር ይላሉ። ጽህፈት ቤቱ የድሮ ቤት ሲሆን ባለ አንድ ድርብ ፎቅ ነው። ድሮም አውቀዋለሁ። ምድር ላይ ካለው አዳራሽ የሚመስል ክፍል መብራት ይበራል። እስር ቤት ይሆናል ብዬ አሰብኩ። መኪናው እንደቆመ መርማሪዬ ወደ ጓደኛው ዞር ብሎ እወቀው፣ ይሄ እኮ አጭበርብሮ የተፈታ ነው አለው። እኔን መሆኑ ነው። የኔ አጭበርብሮ መፈታት ሁሌም ይገርመዋል። የሆነ ዝተት አላወቀ ስንቱ አጭበርብሮ ተፈቷል። ሹፌሩም ወንድ ነው ያን ክፉ ጊዜ አመለጠ አለና የመኪናውን የውስጥ መብራት አብርቶ በኋላ መስታወት ተመለከተኝ። ይህን ጊዜ እኔም ንግግሩን በማድነቅ ጥርሴን ገለጥ፣ ጉንጭና ጉንጬን ወደ ኋላ ለጠጥ፣ እንደገና ደግሞ ኮስተር በማድረግ የእንግሊዞች አይነት የሞተ ፈገግታ አሳየሁት። እንደገና በኋላ መስታወት ተመለከተኝ፣ በተመሳሳይ የእንግሊዝ ፈገግታ። የእንግሊዝ ፈገግታዬ ግራ ገባውና በዚያው መስታወት ደግሞ አየኝ። አሁንም የእንግሊዝ ፈገግታ። ይህን ጊዜ ወደ ጓደኛው ዞሮ ጠቋሚ ጧቱን ጭንቅላቴ ላይ በማድረግ አወዛወዛት። ቀውስ ነው እንዴ ለማለት ፈልጎ ነው። መርማሬ ወደ ኋላ ዞሮ አየኝና እንጂ አባቱ አለና ከመኪና ወርዶ ወደ ቀበሌው ጽህፈት ቤት ገባ። እነዚያ መርማሪዎች የሆኑ ባለጌዎች ናቸው። ስድባቸው አንድ አይነት ነው። የደርግ ጽህፈት ቤት መርማሪው ያ ዶማ አስር አለቃ መሰለ እናትክን ብሎኝ ነበር። ይሄ ደግሞ እንጂ አባቱ ብሎ አባቴን ይሰድባል። ምድረ ዝተት እንኳን አባቴ አልሰማህ። በጣም የሚገርመኝ ጭካኔያቸው አይደለም። ጭካኔ ሙያቸው ስለሆነ እዛ ውስጥ አልገባም። ሰብእናቸው ነበር የሚገርመኝ። ለወሲብ እምቢ ያለችውን አንዲት ወጣት ከገደለ በኋላ ሬሳዋን የተገናኛት መርማሪ ነበር ብለህ ታምነኛለህ? ለምን እንደሆነ አላውቅም፣ ማዕከላዊ ከኛ ጋር አብረው አስረውት ነበር። የሴት እስረኞችን የውስጥ ሱሪ እየወሰደች የምታደርግ አንድ ሴት መርማሪም ከፍተኛ 15 ነበረች አሉ። መርማሪው ቀበሌው ጽህፈት ቤት ሲገባ እኔና ሹፌሩ መኪና ውስጥ ቀረን። ሹፌሩ አልፎ አልፎ በኋላ መስታወት ያየኛል። እኔ ደግሞ እንደሚያየኝ ያላወቅ በመምሰል ሳላውቀው የጀመርኩትን ኩምክና ቀጥያለሁ። የእንግሊዝ ፈገግታ። ቀበሌ ምን ሊያደርጉ እንዳመጡኝ፣ ለምን መርማሬ እዛ እንደገባ ምንም አይነት ግምት አልነበረኝም። ምናልባት ቀበሌ የታሰሩ ልጆች ካሉ በፊታቸው አቁመው ይሄን ያባ ታውቁታላችሁ ብለው ሊጠይቁ ይሆን የሚል ጥርጣሬ መጣብኝ። ማስረጃ ባይኖረኝም ያመንኩት ያንን ነው። በ1970 ዓ.ም ተመረጥ ፈንጫቱባቸውንና ጎምቱ ያባዎችን ሲያገኙ እንደዚያ ያደርጉ ነበር። ይህን እያሰብኩ እያለ መርማሬ ተመልሶ መጣ። አንድ ሲቪል የለበሰ ሰው በር ድረስ ሸኝቶት ተመለሰ። ጨረስክ እንሂድ ተባብለው መኪናው ዞሮ ተመለሰ። ሄድነው ግን በግየን ሆቴል አቅጣጫ ነበር። በተመሳሳይ ፍጥነት ወሬያቸውን ቀጥለዋል። ሆኖም ሹፌሩ እኔን በኋላ መስታወት ከማየት አልቦዘነም። لمن اندهونه بالاو قوم قوصوال بلو قمتوال انهم اقول كالدست قبتشي قوص لممسل هي مكركونو لسميم لراسيم قربا ميلونيتا تملسا ما كلاوي قبا ودسر بيتيم ملسوين اسكاونم درس يزيا كان شرشر انكوكلش اندهونه بينو هنا مكنيات تتاوت نوينجي يهونو سنيوش في تاكومو تاوكو تالا تشبلو لما تيات يفلقو مسالي يسر بيت قوات تنيوشي بدستا تكبلوي ياكا جونجن مملا سالجالكم يهونون هلو لما كربات شلجوش نقر قواتشو بزوتشو قرماتشو بتالي لو لتنيا جزي مستاسريني ماوقت على منونيم ولا ساسبو بيتي وسجي كبركو تنكا عصاييكي يمتاونو يمستلاجو مرماري كتكيت كمبوها لاسترعي من ليلينو بي يساسب اسفرمي سي اسفرمي عال سدبينيم عال اسفرارينيم بسرعات نبر يانناقرين لهونا قداي مسرابيتو سقبتشي يمفرم نبر يمستلاجي مفرم بهيوت لمنور واستنا عيساتم አዲስ ተቆማ እስካልመጣ ድረስ ግን ምርመራ የለም ከዚያ በኋላ ሁለተኛ ዙሩን የእስር ዘመኔን እንደማንኛውም የሃፓ ልጆች በጸጋ ተቀብዬ መኖር ጀመርኩ አጭበርብሮ በመፈታት እኔ የተለየው ልሆን አልችልም እዛው ማከላዊ እስር ቤት ያወቅኩት የቅርብ ጓደኛዬ እንኳን ዝርዝሩን ባላውቅም ከተፈታ ከወራት በኋላ ተጠቁሞበት እንደገና ነው የታሰረው ብንቀራረብም ዝርዝሩን አናወራም ሌሎችም እንዲሁ ያስገድላል ብለው የሚገምቱትን ነገር ደብቀው ገርገሩን ብቻ ተናግረው ቶሎ የተፈቱ ታስረው ቢቆዩም ህይወታቸውን ያተረፉ አሉ አሁን በህይወት ያለነው ሁላችንንም በመህረት ብቻ ይለቀቁን መሰለ የኔ ሁኔታ እንደገለሰብ ራሱ የተለየ ቢሆንም የብዙዎቻችን ታሪክ ነው የሚያሳዝነው ጥቂት ልጆች በጭራሽ ሊታወቅ የማይችል ጉዳይ ቀለል አርገው በመውሰድ ለመርማሪዎች በመናገራቸው የተገደሉ ወይም ብዙ አመት እስር ቤት የቆዩ አይጠፉም በማይከላዊ የእስረኛው ቁጥር እንደ 1970 ዓመተ ምህረት አልነበረም ስለዚህ በተራ በስክ በጎን መተኛት ቢኖርም ክፍላችን በጣም የተፋፈገ አልነበረም ተበብ ቢልም የተወሰነ ሰው በጀርባው ይተኛል ለአዲስ እስረኞች ጭንቅ ቢሆንም ድሮ ለማውቀው ለኔ ምንም ማለት አልነበረም እንደ ቀጭን ምንጣፍ በተዘረጋው ኮሪደር ላይ ወጥቶ ፀሐይ ለማሞቅ ምንም አይነት ሽሚያ አልነበረም አቃጣሪ ወይም ጆሮ ጠቢ መኖሩ አይቀርም ግን እገሌ የምለው ሰው ትዝ አይለኝም በእኛ ልጆችና በደርግ ሰዎች መካከል የነበረው የቀድሞ ውጥረት ረግቧል ያም ሆኖ ደርግን ማማት ካስፈለገ ሁሉም በየወገኑ ሆኖ ነው የሚሾፋሾከው እንደ ቀድሞው ምግብ የሚበላው በጋራ ነው የኔ ነው የሚባል ነገር የለም ያም ሆኖ የራሴን ብቻ በላለው የሚል ሰው ካለ የመገለል ጫናውን እስከቻለው ድረስ መብቱ ነው በጤና ችግር ከሆነ ግን የተፈቀደላቸው ብቻ በሊታስረኞች በየክፍሉ አይጠፉም ከክፍል ክፍል መዘዋወር ባይቻልም ያን ያህል አስቸጋሪ አልነበረም በፍጹም የማይሞከረው ግን ሴቶች ቤት መግባትና ላይኛው ግቢ መሄድ ነው የምግብ ችግር የለም ማለት ይችላልው ባይትረፈረፍም ይበቃናል በርከት ያሉ የኔ አይነት አዲስ ሰኞች በብዛት ስለነበሩ ቤተሰብ አልሰለቸም እናም ብዙዎች በየቀኑ ምግብ ይመጣልናል በተለይ ምሳ እስክንጠግብ እንበላለን የ1972 ዓመተ ምህረት እስር በተለይ ለንደን አይነቱ የድሮ ሰኛ የካምፕ አይነት ህይወት ነበር ማንሰራዊነት ደስተኛ ነበርኩ ማለት እችላለሁ በሰባ ዓመተ ምህረት ሰቆቃው ቢበዛም እስረኛው ሙሉ በሙሉ በሚባል መልኩ ይሐባ ብቻ ነበር። የህይወት ልምዳችንም ሆነ እድሜያችን ተመሳሳይ ስለነበር ባንጻራዊነት ብዙ ነገር አትማርም። ሆኖም በነጻነት ስለምንኖር ቤታችን ገነት ነበር። ለሁለተኛ ጊዜ ከተፈጸመ በኋላ ግን በእያንዳንዱ ክፍል ከተለያየ ቦታ ይመጡ የተለያየ ዕውቀትና የኑሮ ልምድ ያላቸው ሰዎች ስለነበሩ ብዙ መማር ይቻላል። ከኛ ልጆች ውጭ የስብጥራችንን ምሳሌ በነግረህ ጋሽ ምን ውየለት የተማሩ ፍራስኪያጅ ሙሜ የሶማሌ ወታደር ካሳዬ የሂሳብ ባለሙያ ሽፈራው እኔ ነኝ ያለ የሰሜን ሸዋ አማጺ አብዲ የዩኒቨርሲቲ ተማሪና የኦነግ አባል አለበል ብዙ ተሞክሮ ያለው ካድሬ ነበሩ። ታችኛው ግቢም ሆነ ላይኛው ግቢ የኛ ልጆች ቁጥር ቀላል አልነበረም። እነ በቀለ በኃይሉ ስለሺ ሲሳይ በጣም የምቀርባቸው ደግሞ ኢላላ ብርሃኑ አበበ መሰለ ሽመልስ አልአዛር አምበርብርና ዘውዱ ነበሩ። ተመስገንና ቴዎፍሎስም ወዳጆቼ ነበሩ። የምቀርባቸው የኛ ልጆች ብቻ አልነበረም። ለምሳሌ ሁለት የመይሶን ሰዎች ከተፈታንም በኋላ አገኛቸው ነበር። ከጎረቤት ክፍል ከሰለሞን ተሾመ ጋር በጣም እቀራረብ ነበር። የኛው ልጅ ነበር። ነፍሱን ይማረውና ከተፈታን በኋላ በመኪና አደጋ ሕይወቱ አለፈ። የአባ ልጆች ውጭ ሰውነቴን የሚቀሉኝ የነሱን ሰዎች አወራቸዋለሁ። እንደ ገስግስ አይነቱን ጨካኝ ግን አልዋሽም፣ ያኔ አይደለም አሁንም ሰውነቴን ይኮሰኩሰዋል። በከፍተኛ ደረጃ ብዛት ያላቸው የደርግ አጋር ፓርቲዎች አባላት ነበሩ። የመይሶን፣ ወዝሊቅ፣ ማሌሪድ እና ይጫት። ከሁሉም በበለጠ የወዝሊቅ አባላት በርካታ ነበሩ። በኤርትራ ጉዳይ በጀብሃ ሻቢያ ጋር በተያያዘ የታሰሩና የኦነግ አባላት ወይም ደጋፊ የተባሉ የታሰሩም ነበሩ። በህወሓት ምክንያት የታሰሩም እኛ ጋር ነበሩ። የኢኮኖሚ አሻጥር ሰርታችኋል ተብለው የታሰሩ እነ ሐጂ መሐመድ ራህመቶ፣ ሐጂ አብደላም እዛው ከኛ ጋር ነበሩ። በተጨማሪም በሽፍትነት በሙስና በአፍላፊና በግርላፊ የታሰሩ ጥቂት ሰዎች ነበሩ። ግርላፊ ማለት ድንበር አቋርጠው ለመጥፋት የሞከሩ ማለት ነው። ሌሎችም እንዲሁ የሶማሌ ሰላዮች ወይም ምርኮኛ ወታደሮች መኖራቸውም ትዝ ይለኛል። የሴት እስረኞችም በተመሳሳይ ስብጥራቸው የወንዶቹ አይነት ነው። የእስረኛው ስብጥር ይገርማል። ፊደል ያልቆጠሩ እንደኔ ሁለተኛ ደረጃ ያልጨረሱ የዩኒቨርሲቲ ተማሪዎች፣ የዲግሪና ከዚያም በላይ ምሩቃን፣ የፓርቲ መሪዎች፣ ካድሬዎች፣ ነጋዴዎች፣ ወታደሮች፣ መምህራን ሁሉም አሉ። ከደርግ አጋር ድርጅት አባላት መካከል ጥቂቶቹን እቀርባቸው ነበር። አንድ የመይሶን ልጅ ነበር። እንዲያውም ከተፈታም በኋላ የቅርብ ወዳጅ ሆኖ ነበር። አንድ ሰፈር ስለምንኖር ቢያንስ በሳምንት አንዴ እንገናኝ ነበር። ከያፓ ጓደኞቼም አላሳንሰውም ነበር። አብረን በልተናል፣ ጠጥተናል። አሁን እንኳ ሰፈር ስለቀየርኩ አንገናኝም። ሌላም እዚያ ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር። ሆኖም ወደ ውስጥ ገብተን ስለ አቋማችን አንከራከርም፣ ተከባብረን ነበር የምናወራው። ከኔ ይልቅ እሱ በጣም ይወደኝ ነበር። በተለየ ሁኔታ የመጸጸት ስሜት የነበረው ይመስለኛል። መታሰሩ በጣም ነበር የሚያበሳጨው። በእኛ በኩል ያ ሁሉ ልጅ ማለቁ ያሳዝነው ነበር። ጉምቱ የደርግ ሰዎችን ጥርሱን እንደነከሰባቸው ነበር። እነሱ ያን ሁሉ ትዕዛዝና ውሳኔ እያስተላለፉ እኛን ያስሩናል፣ ይገሉናል ይል ነበር። ዋና ዋናዎቹን የደርግ አባላት ስም እየጠራ ከፖሊሲ ማውጣት ውጭ በቀጥታ የቀን ተቀን ግድያ ያስፈጽሙና ያውቁ ነበር ብዬ የማልጠረጥራቸውን ሰዎች ስም የነገረኝ እሱ ነው። ከኮሎኔል መንግስቱ በተጨማሪ ኮሎኔል ተስፋዬ ወልደ ስላሴ፣ ኮሎኔል ተካቶሉ፣ ጀነራል ስዩም መኮንን፣ ሻለቃ ፍቅረ ስላሴ ወግደረስ፣ ኮሎኔል ፍሳ ደስታ፣ ጀነራል ደገሰ በላይነህና ኮሎኔል ካሳውን ታፈሰ የቀሽብር ፍጅት በዘፈቀደ እንደተካሄደ ሲያወራኝ ጉድ ነበር። ከመንግስት መዋቅር ውጭ የተደራጀ ዘመቻ መንጥር ቁጥራንት የሚባል ቡድን ሲቋቋም እንደሚያውቅ ነገረኝ። ቡድኑን የሚመራው ጀነራል ስዩም መኮንን ነበር። ቡድኑ ከ200 በላይ ሰዎችን ያካተተ ሲሆን በስሩ ያደራጃቸውን ሰዎችና የቀበሌ ታጣቂዎችን በማስተባበር ነው በመላገሪቱ ንጻር ምጃን እና ቀይ ሽብርን ያካሄዱት። የት ቦታ ግድያ መካሄድ እንዳለበት፣ የትኛው የህብረተሰብ ክፍል ላይ መፈጸም እንዳለበት የሚወስነው ይኸው ቡድን ነበር። የሚገርመው የእስር ቤቶችን ብዛትና የት ቦታ መቋቋም እንዳለባቸው እቅድ ሁሉ አውጥቶ በተግባር አውሎታል። እነዚሁ የቡድኑ መሪዎች በዚያ በተቀናጀ የፍጅት መዋቅር እያንዳንዷ ግድያ በየዕለቱ ሪፖርት ይደረግላቸው እንደነበር ነግሮኛል። በዛን ጊዜ ሙሉ በሙሉ አላመንኩትም ነበር። እነሱን የሚያህል ባለስልጣን የቀን ተቀን ግድያን ይከታተላል የሚል እምነት በጭራሽ አልነበረኝም። ከዓመታት በኋላ በቀይ ሽብር ተከሰው በነበረበት ጊዜ ለህዝብ ይፋ የተደረገውን የክስ ሰነድ አንብቤ ነው ለካ ያ ወዳጄ እውነቱን ነበር ያልኩት። ለማንኛውም የ1972ቱ ማዕከላዊ የሰው አይነት የሚታይበት ጉደኛ ግቢ ነበር። ከድሮው የሚለየው እንደ ቀድሞ ከጦር ሜዳ የተመለሱ የቁስለኞች ማገገሚያ ማዕከል አይመስልም። የተገረፉና የሚገረፉ እስረኞች ቢኖሩም የብዙዎቹ ቁስል የደረቀና በመጥረቅ ላይ ያለ ነበር። ትኩስ ግርፋት ቢኖርም ጥፍር ነቀላውና የብረት ግዝገዛ አይነት ቅጣት በብዛት ስላልነበረ ጎላ ብሎ የሚታይ ቁስለኛ አልነበረም ማለት እችላለሁ። የደርግ አጋር አባላት ያጠፉትን ቶሎ ስለሚናገሩ ብዙ ዱላ የለባቸውም። ዋናው ኃጢአታቸው ደርግን ካገለገሉ በኋላ እንዳሮጌ ዕቃ መጣል ስላለባቸውና ዞር እንዲሉ ስለሚፈለግ ነው። ስለዚህ ይታሰሩ ነበር እንጂ አይገረፉም። እስር ቤቱ ለሁለት የተከፈለ ቢሆንም የሴት እስረኞች የነበሩት ከኛ ጋር ታችኛው ግቢ ነበር። የሁሉም የተቃዋሚ ድርጅት ሴት አባላት በማዕከላዊ ታጉረዋል። እንደ ጥቂቶቹ ወንዶች በአሰቃቂ ሁኔታ የተገረፉ፣ እንደ ብዙዎቹ ወንዶች ደግሞ በመጠኑ ዱላ የደረሰባቸው ሁሉ ነበሩ። Thank you.
አው ይናገራሉ። ቅዳሜ ነው ለካሽር ሰዓት የወፎች ዝማሬ በደመቀባት ሳሩ ዛፍ ቀሉ ባለመለሟት የነፋሽ ውታ በበዛበት ቦታ ፍዝዝ ብዬ ቀረው ተቀመጥኳን ዳፍታ ተቀምጬ ሳለው አንዲት ዛፍ ስር የጻፍኩትን ነገር ስሙኝ ልናገር ግማሽ ጋሬን ደራ ጎሰጉስና አንድ አቦሬው ሀደሽ አደርግና ሳር መደቤ ላይ እጎዘጉዝና ድሪቶ ደረቤ ተፈነደስና ተመስገን እንላለሁ ኑሮ ተገኘና ጮማና ፍሪዳን የት ነው የማውቀው እንዲሁ አሰርባሰር ሆዴን አመሰው የእግዚአብሔር ፍጡር ነው ትላላችሁ ወይ ምስጥ የበላው ዝግባ መስዬ ስታየ የችም ኑሮ ሆና በጉንፋን አሳቦ ያመንም ነይ ነው ተስቦ ተስቦ ከዚሁ ገላይ ከዚሁ አካላቴ ከዚህ አቅም ለክም ባይ ያላሉ ቁንጫና ተሃን ቅማል በኔ ደም እጦት እጦት ይያልኩ አፌና ልጋና ሲኦልን ዳገባ ታና ግረኝና ሲኦልን ገነትን የታባቴቼ ስለሀብቴን አውራ ነገር ወዲያስቼ ያችን አህያዬን የገዛኋትን አርፎባታል አሉ የጅቦች አይነ ብለቃት ይሻላል እንዳው ዝም ብዬ ላስጥላት አልችልም ከጅብ ትራፍዬ ጅቡ ሲጎድሳት እንዳትጮህ ደግሞ ልታናፋ አልችልም አፏ ተለጉሞ አንድ እናቲት ጆሮ ባለቤታ አስታቅፋ ጥፋት ብቻ ሆነ ቀቅፋ ቀቅፋ ባዘን በትካዜ ልቤ ይዋለለ ጠረሰብኝ ጥልፊት አንድ ባንድ ይያለ ደግም ሆነ ክፉ የጥልፊቱ ስራ ልብ ያለው ልብ ያርገው ይቅር አይወራ መጸጸት መናደድ ለየትኛው ሀብቴ ስሙኝ ልንገራችሁ ስለጎረቤቴ ቤታቸው ቢሄድ ያላቸው ሲበሉ ስንሰጥተውን ቀረ መንገድ ዳር ቆሜ ባቦዬ ብላቸው ምን ደረቅ ለማይ ነው ሲሉኝ ሰማኋቸው ደሃ ነው ብላችሁ ሰውን አትዝለፉ ቀን ይሰጣውና ትዝብት ነው ትርፉ እጦት እንቅፋት ነች የምኞት ነቀርሳ አንዱ ካንዱ አነሰ በሷ የተነሳ በጦት የተነሳ በዚች ድህነት አባዩን መልቹን ሰውን አሳማውን ሁሉን አየሁት ምነው አልናደድ ምነው አልበሳጭ ምጣ ይብኛ መሌ ስንኩል ሆኖ ቀረ ያርባ ቀን እድሌ ባርባ ቀን እድሌ በዚች ድህነት የስንቱን ግልምጣ የስንቱን ሰው ፊት ስንቱን እየተጉላላ ስንቱን አየሁት ወይ ድህነት መልካ የማታሳፍሪ ስንቱን አሳየሽኝ ስንቱን ጦማዳሪ አምላክ የሰጠውን እንዳይሰራበት ሰው ሁሉ ያምራዋል የድሃ ጉልበት ያንጀቴን ቃጠሎ ያንጀቴን ቃጠሎ ጥርሴ እየመለሰው ደስ ብሎኝ ምስቅ አልመስልም ወይ ለሰው በጦት የተነሳ ባንቺ ድህነቴ ብር እየጠፋው ይውት ከንቱነቴ ብር ብር ብሎ ሰው ዓለም አይወድም ካላበደ በቀር ዱባ ቅል አይጥልም እኔም እንደደኔ ሁሉም እንደደኑ ሰው መስለኝ ነበር ይህ የማየው ሁሉ ባልንጀራ ጓዳ ወንድም ነኝ ብሎ ሸተት ሸተት ይላል ነገር አቀብሎ ያፎ ለምታን የሚያሽ ከበዛ ወጌሻ ባልንጀራም የለኝ ጓደኛም አልሻ በገንዘብ መንጠቆ ዓለም ወጥመድ ገብቶ አዳም ምስጥ ሆነብኝ ሰውነቱን ትቶ አለበት አየበት ወደ ነፍሰው እስት ሆኗል አሉ የዘመኑ ሰው የዘመኑን ሙቀት ማለት ያ ሙያ ነው በጣም የሚያኮራ እንዲም አርጎ የለ ልጆችን አራምዷል በውስጥ የሥራ ደህነቴን ይዤ አርፌ ብኖርም ሰው ነገረኛ ነው መተንኮሶ አይቀርም እናገረው እኔ ተንኩሶ ተንኩሶ ክስ ላይ ይሮጣል ያውም ከሱ ብሶ ፍርዱን መቀበል ነው ይግባኙን ልተው ሙግቱን አልችልም አቅም ካለው ሰው የታታዝኑም ፍርድ አቅም ሲሆን እስቲ ተመልከቱ የዳኝነቱን እዩልኝ ስሙልኝ እሺ ነገውን አፋሽ አጎንባሹ አላፊ አግዳሚው እሺ ነገ ብቻ ምን አሰኛቸው ምን አባት ያውቄ አሰኛቸውን አዋቂዎች ካሉ ይመርምሩልን መከራን ስቃይን ቀለል አታርጉት ሰው ችግር አያውቅም ካልደረሰበት ቢሞላው ቢተርፈው ሰው ቢንደላቀቅ ከርሳም ነው አሳማ በቃኝን አያውቅም አሳማ እንኳን ሲጠግብ መንጋለሉ አይቀርም ነገር ሲጎነጉን ሰው ለሰው አይተኛም መጀመሪያውን እንብል ሀብታሞች ኑሮ ተርላ ለውጦታል ደሃ ግን ደሃ ነው ሲያለቅስ ተወልዶ ሲያለቅስ ይሞታል ራቁት ከሆነ የሰው ልጅ ወልደቱ አይደንቀኝም እኔን ደሃ አይቶ መሞቱ አጉል በማላውቀው ነገር በመጎንጎን ከማውጠነጥነ ስሙኝ ልንገራችሁ አንዳንዴ ቁጭ ብዬ የማስበውን ዛሬ ቀይ ነገ ነጭ አዳም ፍላጎት ቁም ነገርን ይዟል የሰው ልጅ ፍጥረት አባይ ነው ወንዝ ነው የሰው ፍላጎቱ ምንኛ ደስ ይለው ሲፈጸም ምኞቱ የአባቱን የእናቱን ባህል እየጣለ ሰው መዥገር ሆነ ባፍ እየደለለ ወተነ ያየነው ጥላው አርፎብን መፈንጫችን ዓለም ዳሳችን መቃብር መሆኑን አውቀን ለዚህ ለኑሯችን ምን ጊዜም አይቀርም መታለላችን ሞትን ወዲያ ጥለን እንኑር ብንል ዓለም እስር ቤት ናት ዳግማዊት ሲኦል ደግሞስ ማን ይገኛል መሞትን የሚሻ ከእናንተ መሃል መንትያ ነገሮች ሁለቱም ሬት ናላን አቃውተዋል መኖርና ሞት ትንሽ ብናስተውል ብናስብ ላንዳፍታ ነገ መቃብር ነው ዛሬ ግን ደስታ የደመቀው ቀለም የትናንትናው ድብዝዝ ብሎ ቀርቷል ዛሬ ብናየው የትላንት ቡቃያ የዛሬው ሸት ምርቁን ትቶ ገብቷል ከነበረበት ቆሜ የማነባው የምትሰሙት ነገ ትዝታ ነው ይህን አትርሱት ሰው የሚኮራበት ሀብት ይሸሸውና ነገ ህልም ይሆናል እጦት ይመጣና ትላንት የነበሩ አባቶቻችን አርፈው ተኝተዋል ተክተው እኛን ጊዜው ሲኮበልል የሚያመጣው ሰው ገለባ ሰብሳፊ ሁሉም ልዩ ነው ያንም ይህን ብንል ሁሉንም በሙሉ አንዱ ከአንዱ ነገር አይቀርም መሻሉ ይችን ዓለም ብለን እንዲስን ወዳት እስስቶች ገቡና መልኳን ለወጧት አረቀኑ መሸ 12 ሰዓት ተፈሩ ርጭ አለ እንደ በና ቤት ጅቡም ይጮህ ጀመር ወፎቹም በረሩ ታሪኬን አቆምኩኝ በሉ ደና ደሩ
ፕሮግራማችን በዚሁ ይጠናቀቃል። የነኖ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ተናምሹ መልካም አዲስ አመት ይሁንላችሁ።